ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው የወንጌል ትምህርት የመንፈስ ቅዱስ መገለጥ በሚል ርዕስ ላይ ተመሰረተ ይሆናል። ብዙ ቤተምነቶች መንፈስ ቅዱስን አማኞችን በሚቀበሉት አቀባበል ላይ የልዩነት አቋም ይኖራቸው እንጂ መንፈስ ቅዱስ በአማኞች ህይወት መኖሩን ብዙዎቹ ያምናሉ። መንፈስ ቅዱስ በአማኝ ህይወት የሚኖረው ለምንድን ነው? በአማኝ ውስጥ ያለው መንፈስ ቅዱስ መለኮት የሆነ አካል ወይም ፐርሰን እንደሆነ የምናምን ከሆነ በሰው ውስጥ ራሱን መግለጥ የለበትምን? በብሉይም ሆነ በአዲስ ኪዳን መንፈስ ቅዱስ ወደ ሰዎች ሲመጣ ስራ ሳይሰራ ራሱን ሳይገልጥ የቀረበት ጊዜ የለም። መንፈስ ቅዱስ በብሉይ ኪዳን በእግዚአብሔር ሰዎች ላይ ሲመጣ ጠላቶቻቸውን የሚቋቋሙበት ኃይል በመስጠት ለሰው የማይቻለውን በማስቻል ራሱን ይገልጥ ነበር። ደግሞ መንፈስ ቅዱስ በወረደባቸው ጊዜ ትንቢት በማናገር ጥበብን በመስጠት ስራውን በሰዎች ህይወት ውስጥ ሲሰራ ሲገልጥ እንመለከታለን። በአዲስ ኪዳን መንፈስ ቅዱስ በአማኞች ህይወት ውስጥ ሊኖር የመጣው ለዘላለም ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል በማለት ጌታ የተናገረው ቃል ይህንን ያረጋግጥልናል። አማኞች መንፈስ ቅዱስ በውስጣቸው መኖሩን እንዴት ያውቃሉ? ጌታ ኢየሱስ ይህንን ጉዳይ አስመልክቶ በዮሐንስ ወንጌል 14 17 ላይ እንዲህ ይላል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቋላችሁ ብሏል። ታውቃላችሁ የሚለው ቃል ግስ ሲሆን በግሪክኛው የግሱ ይዘት በኢንዲኬቲቭ ሙድ የተነገረ በመሆኑ በእርግጠኝነት የሚሆን አመልካች የግስ ይዘትን ያሳያል። ስለሆነም ታውቃላችሁ የሚለው ቃል ሊሆን ይችል ይሆናል የሚል የመጠራጠርን አቋም የሚገልጥ ሳይሆን በእርግጠኝነት ማወቅን ያሳያል። መንፈስ ቅዱስ በውስጡ አድሮ መኖሩን አለማወቅን የመሰለ መንፈሳዊ ድንቁርና የለም። መንፈስ ቅዱስ በውስጣቸው ያደረባቸው ሰዎች የመኖሩን እውቀት የሚያገኙት ውስጣዊ በሆነ እውቀት እንደሆነ ጌታ ከላይ ባነበብኩላችሁ ክፍል ላይ በግልጽ ተናግሯል። በውስጣችሁም ስለሚሆን እናንተ ታውቃላችሁ። አማኞች በውስጣቸው ያደረውን መንፈስ ቅዱስን የሚያውቁት ውጫዊ በሆነ ግንኙነት ሳይሆን ውስጣዊ በሆነ ግንኙነት ነው። አማኞች ከመንፈስ ቅዱስ እንዲህ ያለ የውስጥ ግንኙነት ሊኖራቸው እንደሚችል በሌሎች የመጽሐፍ ቅዱስ ክፍሎችም በሰፊው ተመልክቷል። በሮሜ 8:16 ላይ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ሲል መንፈስ ቅዱስ በሰው መንፈስ ላይ የሚሰራውን የምስክርነትን ሥራ ማመልከቱ ነው። ምንጊዜም መንፈስ ቅዱስ የሰውን መንፈስ ሳይነካ መንፈሳዊ ግንኙነት ከሰው ጋር እንደሚከናወን ሊታሰብ አይችልም። ሐዋርያው ጳውሎስ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ ሲል ይህንን የውስጥ ሰውነት ጥንካሬ ለሰው የሚሰጠው መንፈስ ቅዱስ በሰው መንፈስ ላይ መሆኑን እንረዳለን። መንፈስ ቅዱስ የሚሰራው በሰው ውስጠኛ ክፍል በሆነው በመንፈሱ ላይ ነው። መንፈስ ቅዱስ በሰው ውስጥ ብዙ ስራዎችን ይሰራል። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 14 ላይ መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ሲል የተናገረው ቃል አገልጋዮች ከእግዚአብሔር የተሰጣቸውን አደራ መንፈሳዊ አደራቸውን የሚጠብቁት በውስጣቸው ባደረው በመንፈስ ቅዱስ እየታገዙ ካገለገሉና ከኖሩ እንደሆነ እንመለከታለን። አማኞች ከመንፈስ ቅዱስ ጋር ያላቸው ግንኙነት ውስጣዊ ነው። ይህ ግንኙነት የሚታወቀው መንፈሳዊ ነገር በሚመረመርበት በመንፈስ ነው። ሰው የራሱ የሆነ መንፈስ አለው። መንፈስ ቅዱስ በሕይወታቸው እንዲሰራ የሚሹ ሁሉ መንፈስ ቅዱስ በሰው መንፈስ ላይ የሚያደርጋቸውን እንቅስቃሴዎች መረዳትና ማስተዋል አለባቸው። መንፈስ ቅዱስን አካላዊ ባህሪና ተፈጥሮ ያላቸው ነገሮች እንደምናውቅ አናውቀው። መንፈስ ቅዱስ ሲናካን በውስጣችን በሚሰራቸው ስራዎች በመገኘቱ በውስጣችን በሚመጡት ለውጦች እናውቀዋለን እንጂ አንድን ነገር ልብያን እንደምናይ ወይንም እንደምናስተውል ልናውቀው አንችልም። የአካል ባህሪ የለውምና ደግሞም ከሰው መንፈስ የረቀቀ የሰውንም መንፈስ የፈጠረ ነውና ሰው አንድን ጉዑዝ ነገር አንድን ሰው እንደሚያይ የሚያየው የሚረዳው አይደለም። ይህ እጅግ በጣም አስፈላጊ የሆነ ትልቅ ሚስጥር ነው። መንፈስ ቅዱስ አካል ያላቸው ፍጡራን በሚመዘኑበት በሚጤኑበት በሚስተዋሉበት እይታ እየተስተዋለ አይገመገምም። መንፈስ ቅዱስ ራሱን ለሰው የሚገልጠው በሚሰራቸው ስራዎች ነው። በሮሜ ምዕራፍ 1 ከቁጥር 19 እስከ 20 ስንመለከት እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል ጌታ ቃል። እግዚአብሔር የማይታይ ባህሪ ያለው አምላክ መሆኑን እናያለን። ይህ የማይታየው ባህሪው የዘላለም ኃይሉ ሲሆን ከአምላክነቱ ጋር የተያዘ ነው። የማይታየው ባህሪው የሚታወቀው ከሰራቸው ስራዎች እንደሆነ እንመለከታለን። እግዚአብሔር በሚሰራቸው ስራዎች ማንነቱን በቀጥታ ባናይም ኃይሉንና አምላክነቱን ልብ ልንል እንችላለን። መንፈስ ቅዱስ በሚያምኑት ውስጥ ሆኖ በሚሰራቸው ስራዎች ራሱን ይገልጣል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ራሱን የሚገልጠው በራሱ ፈቃድና ስልጣን እንጂ በሰው ፈቃድና ስልጣን አይደለም። ውድ አድማጮች፣ መንፈስ ቅዱስ ራሱን የሚገልጥባቸውን መንገዶች በሰው ፈቃድና ስልጣን ስር እንዳሉ ማሰብ ትልቅ የሃይማኖት እብደት ነው። መንፈስ ቅዱስ ራሱን የሚገልጥባቸውን የጸጋ ስጦታዎች የሚሰጠው በራሱ ሙሉ ፈቃድ ነው። ቃሉም የሚለን ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። አንደኛ ቆሮንቶስ 12:11 መንፈስ ቅዱስ የሚገለጥባቸውን መንገዶች ከማየታችን በፊት አንድ ትልቅ መሰረታዊ ነገር ማንሳት አለብን። ይኸውም መንፈስ ቅዱስ የኢየሱስ ክርስቶስ መንፈስ ሆኖ ስለ ኢየሱስ ሊመሰክርና ኢየሱስን ሊያስተዋውቅ የተላከ መንፈስ መሆኑን ልብ ማለት አለብን። መንፈስ ቅዱስ ከጌታ ኢየሱስ የወሰደውን ለኛ ይገልጣል እንጂ የራሱን ሊገልጥ አይሻም። ጌታ ኢየሱስ ይህንን በተመለከተ እንዲህ ብሎ ነበር፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ ይላል። ከመንፈስ ቅዱስ የሆነው ሁሉ ከአብ የተገኘ ነው። የአብ የሆነው ሁሉ የጌታ ኢየሱስ ነው። መንፈስ ቅዱስ የሚናገረውም ሆነ የሚገልጣቸው ነገሮች ሁሉ የጌታ ኢየሱስ የሆኑትን ብቻ ነው። መንፈስ ቅዱስ የራሱ የሆነ ነገር አለው፣ ነገር ግን የራሱን አይናገርም ይላል ጌታ ኢየሱስ። የመጣው የኢየሱስ ክርስቶስን ክብር ሊያስገኝ ኢየሱስ ክርስቶስን ሊገልጥ ነው የመጣው። መንፈስ ቅዱስ በሚሰራቸው ስራዎች ራሱን መግለጡን ስንናገር ማንነቱን ዋጋ ማሳጣታችን ሳይሆን መንፈስ ቅዱስ በኢየሱስ ክርስቶስ ላይ የተማከለ መንፈሳዊ ሥራ መስራቱን ለማሳየት ነው። በብሉይ ኪዳን የእግዚአብሔር ክብር ለእስራኤል ሕዝብ ይገለጥላቸው የነበረው በስርየት መክደኛው ላይ እንደነበረ ሁሉ ዛሬም የእግዚአብሔር ክብር መንፈሱ በእኛ ሕይወት የሚገለጠው ለእኛ የኃጢአት ስርየት በሆነው በኢየሱስ መስዋዕትነት ላይ ተመርኩዞ ነው። የጌታ ኢየሱስ የስርየት መክደኛነት ባልታየበት ባልተከበረበት ህይወት መንፈስ ቅዱስ ሊሰራ አይችልም። ኢየሱስ ክርስቶስ በመድር በአካል በነበረ ጊዜ አብን እንደገለጠልን ሁሉ ዛሬ ለኛ መንፈስ ቅዱስ ኢየሱስ ክርስቶስን ይገልጥልናል። አብ በወልድ ወልድ በመንፈስ ቅዱስ በእኛ ውስጥ ይኖራል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በአማኞች ውስጥ ያደረበትን ትልቁና ዋና ምክንያት ይህ ነው። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን የሚያስችለውን የማዳኑን ሥራ ፈጽሞ በክብር ከተነሳ በኋላ ለቤተ ክርስቲያን እንደተሰጠ የጌታ ቃል ይናገራል። በኤፌሶን ምዕራፍ 1 ቁጥር 20-23 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። እርሱ አማካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት። ቤተ ክርስቲያን የክርስቶስ ሙላት የምትሆነው ውድ አድማጮች ጌታችን ከሞት በተነሳበት መንፈስ ከተሞላች ነው። ስለሆነም የመንፈስ ቅዱስ ዋናውና ትልቁ ተልእኮ የኢየሱስ መንፈስ ሆኖ ቤተ ክርስቲያንን የክርስቶስ አካል አድርጎ መኖሩና መሙላቱ ነው። ቤተ ክርስቲያንን የክርስቶስ አካል እንድትሆን ያደረጋት መንፈስ ቅዱስ ነው። አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አንደኛ ቆሮንቶስ ምዕራፍ 12 ከ12 እስከ 13 የጌታ ቃል እንደሚናገረን ከተለያዩ ብልቶች የተሰራውን ሰውነታችንን አንድ አካል ያደረገው በሰውነታችን ውስጥ ያለው የህይወት ትስስር እንደሆነ ሁሉ ጌታ ኢየሱስም በእያንዳንዱ አማኝ ህይወት ውስጥ ያለው የጋራ መያያዣ የአካል ማስገኛ ምክንያት እርሱ ራሱ እንደሆነ ይሄ ክፍል ያስተምረናል። ምክንያቱም አካል አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ስለሚል። ክብር ለእግዚአብሔር ይሁን። ስለዚህ ውድ አድማጮቻችን ጌታችን የተለያዩ ብልቶችን አንድ አካል እንዲሆኑ ያደረገው እንዴት ነው ብንል በዘር በመደብ በተለያየ ምድራዊ መመዘኛ ሊለያዩ የሚችሉት አማኞች በአንዱ መንፈስ በማጥመቅ አንዱን መንፈስ በማጠጣት ይህንን የአካል አንድነት እንዳስገኘና ያለን ጌታ ኢየሱስ ለክርስቲያኖች የሆነላቸውንና የሚሆነላቸውን ሁሉ የሆነው በመንፈስ ቅዱስ አማካይነት ነው። ያለ ክርስቶስ ኢየሱስ አማኞች መንፈስ ቅዱስን አያገኙትም። የመንፈስ ቅዱስ ዓላማውም ሆነ ተልእኮ ክርስቶስ ኢየሱስን መግለጥ ነው ምንለው ለዚህ ነው። መንፈስ ቅዱስ በአማኞች ሕይወት የመገለጡን ነገር ስናስብ ስንመለከት ይህንን ሁኔታ ልብ ማለት አለብን። እኛም አንድ እንደሆነን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹም አንድ የሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። አብ በወልድ የሆነበት ወልድም በአብ የሆነበት የመያያዣውና የመገናኛው ምስጢር መንፈስ ቅዱስ ነው። አብን በወልድ እንዳለ ወልድም በአብ እንዳለ እኛም በወልድና በአብ የምንሆነው በመንፈስ ቅዱስ አማካይነት ነው። መንፈስ ቅዱስ የጌታ ኢየሱስ የክብር መንፈስ ነው። ያለ መንፈስ ቅዱስ ይህ የጌታ ልመና ለኛ ሊሆን የሚችልበት ምንም ሌላ ምክንያት የለም። ለዚህ ነው የጌታ ቃል በአንደኛ ቆሮንቶስ 6:17 ላይ ከጌታ ጋር የሚተባበር ግን አንድ መንፈስ ነው የሚለው። ለምን? የጌታ መንፈስ እኛን በጌታ ጌታን በእኛ ያደረገ የመያያዣው ምክንያት ነውና ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። ክብር ለእግዚአብሔር ይሁን። በመንፈስ የሚከናወን የትኛውም አይነት መንፈሳዊ አሰራር ውስጥ ክርስቶስ ኢየሱስ ማዕከላዊና ዋና ሆኖ የማይተኮርበት ከሆነ የጨለማ ኃይል በዚያ መኖሩ አይቀሬ ነው። በመንፈሳዊ አሰራር ጌታ ኢየሱስን የሚያስረሳ፣ የሚያዘናጋ፣ የሚተካና የሚጋርድ ደግሞም የሚቃወም ሁሉ ከሰይጣን ነው። ኢየሱስ ክርስቶስ የክርስትና መጀመሪያ እዳ ከፋይ ሆኖ የሚዘከር ጌታ አይደለም። ሞቶ ከተነሳ በኋላ ለቤተ ክርስቲያን የተሰጠ የቤተ ክርስቲያን ሙላት፣ ያማኞችን እድገት የሚለካ ፍጹም ሙላታቸው የሆነ ጌታ ነው። ክርስቶስ ኢየሱስ ቤተ ክርስቲያንን አካሌ በማለት ለመጥራት ስልጣንም መብትም ያለው እርሱ ብቻ ነው። የመንፈስ ቅዱስ መገለጥ ኢየሱስን ከመግለጥ ከተፋታ ክርስቶስን ባላማከለና ዋና ባላደረገው ሁኔታ ብንናፍቀው ትልቅ ስተት ላይ እንወድቃለን። ዛሬ ክርስቶስ ሙላትን የማያስገኝ፣ የክርስቶስን መልክ መምሰልን የማያመጣ መንፈሳዊ ልምምድ በበዛበት ዘመን ይህንን ልብ ማለት የሚያስፈልግ ይመስለኛል። መንፈስ ቅዱስ ራሱን ሲገልጥ እንዴት ይገልጣል? መንፈስ ቅዱስን ራሱን በቤተ ክርስቲያን የሚገልጥባቸውን የሚሰራባቸውን ሁኔታዎች ስንመለከት ብዙ ነገሮች ማሰብ እንችላለን። ነገር ግን በተቀዳሚነት ልናየው የሚገባ ሁለት መሰረታዊ ነገርን አካፍላችኋለሁ። አንደኛ፣ ወንጌል የሚሰበከው በመንፈስ ቅዱስ ኃይል ነው። ወንጌል ሲሰበክ የመንፈስ ቅዱስ ኃይል ይገለጣል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጣላችሁ። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። ሐዋርያት ይህንን ወንጌል የሰበኩት በመንፈስ ቅዱስ አማካይነት መንፈስ ቅዱስ በሚሰጣቸው ኃይልና ጸጋ እንደሆነ እንመለከታለን። ወንጌል ሲሰበክ ስለማንም አይሰበክም፣ ስለ ኢየሱስ ክርስቶስ ብቻ ይሰበካል። ወንጌል ወንጌል ነው የሚባለው ኢየሱስ ክርስቶስ ከተሰበከ ብቻ ነው። በሮሜ ምዕራፍ 1 ከቁጥር 1 እስከ 2 ስንመለከት ይህንን ያረጋግጠልናል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ውድ አድማጮች፣ ይህ ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ከሰማይ በተላከው በመንፈስ ቅዱስ የሚሰበከው ወንጌል የኢየሱስ ክርስቶስ ወንጌል ነው። በመንፈስ ቅዱስ ወንጌል መሰበክ ማለት ምን ማለት ነው? ከረጅም ዓመታት በፊት አገለግላቸው ከነበሩ ወገኖች መካከል አንዲት እህት ነበረች። ይህች እህት ለግሌ ጠርታኝ እጮኛ የጌታን መቀበል ይፈልጋል፣ ነገ ጠዋት እረፍት ስለሆነ እኔ ጋር ስለሚመጣ ስለ ጌታ ባክ ንገረው ትለኛለች። እኔም ግብዣዋን በመቀበል ባለችበት ቀን ቤቴ ስጸልይ ቆይቼ አረፋፍጄ ልጁ እረፍት ላይ ነው ስላለች ወደ ቤቷ በመሄድ የተባለውን ሰው አግኝቼ ከተዋወቅን በኋላ ቃሉን ለማካፈል እንድንጸልይ ጠይቄያቸው ጸለይኩ። የጸለይኩ ጸሎት እግዚአብሔር የሚለውን በሚሰማና እርሱ ልብ በሚል መልክ ሳይሆን የስብከቴ ወይም ላስተምረው የነበረው የወንጌል እውነት መንደርደሪያ የሆነ አይነት ጸሎት ነው የጸለይኩት እንጂ እግዚአብሔር እንደሚናገረው ሰው ወይም እግዚአብሔር እንደሚያናግር ሰው ሆኜ አልጸለይኩም ነበር። ከጸሎቱ በኋላ የጌታን ቃል ለማካፈል ስጀምር መንፈሳዊ ብቸኝነት ተሰማኝ። እኔ ብቻዬን ሆኜ እንደምናገር የጌታ ጸጋ በላይ ላይ እንደሌለ ይታወቀኝ ነበር። ነገሩ ከልጁ ምናልባት እነዚህ ሰዎች መንፈሳዊ ነገራቸው ትክክል ያልሆነ፣ ይሄ ሰው ደግሞ አጭበርባሪ ሆኖ ነው እግዚአብሔር ጸጋውን ያልሰጠኝ በማለት ልጁን በአይኔ እየተመለከትኩ እየመረመርኩኝ ቃሉን እንደምንም ለማካፈል ስሞክር ባዶነት የእግዚአብሔር እጅ በላይ ላይ የሌለ ሰውነት ይስማይ ነበር እና በዚህ ሁኔታ ውስጥ ልጁን እየተመለከትኩኝ ልብ ስለው የዋህ እና ሃምብል የሆነ ትሁት ሰው መሆኑን ስመለከት ነገሩ ከኔ ይሆን አልኩኝ እና ወይም ስብከቴን ልቀይረው ይሆን ይያልኩ ብዙ ነገሮችን ሞካከርኩኝ። ይሁን እንጂ ያ ባዶነት እግዚአብሔር ከኔ ጋር አለመሆኑን የሚታወቀኝ ነገር እየጎላ መጣ። ስለዚህ በጣም ስለተቸገርኩ እንደገና እንድንጸልይ ጠየቅኳቸው። በዚህ ጊዜ ሌላ ጸሎት ለመጸለይ ሳይሆን እግዚአብሔር የሚለኝን ለመስማት ስለፈለኩ ጌታ ሆይ ነገሩ ምንድነው? ከኔ ነው ወይስ ከማን ነው ብዬ ጌታን ጠየቅኩት። ጌታም በሚያስደንቅ ሁኔታ ተናገረኝ። ልጁ ይቸኩላል፣ አንተ ዝም ብለህ ነው አለኝ። ልጁ ልቡ በዚያ ስፍራ አልነበረም። እኔ ከሰዓት በኋላ ስራ እንደሚገባ አላወቅኩም። ነገር ግን ያ ሰው በዛ ቦታ ልቡ ተንጠልጥሎ ወንጌል ለመስማት በማይችልበት ጊዜ እኔ ወንጌልን የቱንም ያህል በመጽሐፍ ቅዱስን በማንበብ ያጠናሁት ቢሆንም ያለ እግዚአብሔር ጸጋ ልናገረው አልችልም ነበር። ስለዚህ ያ እግዚአብሔር ጸጋ ደግሞ የሰውየውን ሁኔታ ያቃል። የእግዚአብሔር መንፈስ ያን ሰው ያቀዋል። በኔ ላይ ሆኖ ከኔ ጋራ ቅዱሱ መንፈስ ሊተባበር እንዳልወደደ አየው። ጸሎቱን አቋርጬ እኔ ወንድም ትቸኩላለ ስለው አሁን ስራ እኮ መግቢያዬ ሰዓት ረፈደብኝ በጥቀጧት ጀምሬ ስጠብቅህ ነበር አለኝ። በል እግዚአብሔር ካንተ ጋር ነው በሰላም ይሄድ ያልኩት። ያ ሰው በሌላ ጊዜ የጌታን ቃል ሰምቶ ጌታን እንደተቀበለ አስታውሳለሁ። ይህንን ታሪክ የምናገረው ወንጌል ለአንድም ሰው ይሁን ለትልቅ ጉባኤም ሲሰበክ ያለ መንፈስ ቅዱስ ፈጽሞ እንደማይሆን በሕይወቴ ተማርኩትን ለማስገንዘብ ነው። ብዙ ምስክርነት ልናገራቸው የምችል በሕይወቴ ያየኋቸው በዚህ ጉዳይ አሉ። ያለ መንፈስ ቅዱስ የሚነገር ነገር የቱንም ያህል የሰው ጥበብ የበዛበት የተናጋሪው አዋቂነት የሚንጸባረቅበት ይሁን እንጂ ያለ መንፈስ ቅዱስ ፈጽሞ ሊከናወን አይችልም። ያለ እግዚአብሔር መንፈስ የተደረገ ነገር ሁሉ ባዶና ወና የሆነ ነገር ነው። ሐዋርያት ወንጌል እንዲሰብኩ መንፈስ ቅዱስ ካስፈለጋቸው እኛ ያለ መንፈስ ቅዱስ ወንጌልን እንዴት ለመስበክ እንችላለን? ጌታ ኢየሱስ ራሱ በሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 19 ላይ የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለውሮች ማየትን ሰብክ ዘንድ፣ የተጠቁትን ነጻ አውጣ ዘንድ፣ የተወደደችውን የጌታን አመት ሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አግኝቶ እንዳነበበ እናስታውሳለን። ስለዚህ የእግዚአብሔር መንፈስ በጌታ በኢየሱስ ላይ የሆነው ለድሆች ወንጌል ሊሰብክ ነው። አዎ የታሰሩትን ፈቷል፣ ውሮችን አብርቷል፣ የተጠቁትን ነጻ አውጥቷል፣ አጋንንትን ከአጋንንት ሁሉ ነጻ አውጥቷቸዋል። ነገር ግን ወንጌልን ለመስበክ እግዚአብሔር ቅባት እግዚአብሔር መንፈስ በርሱ ላይ መኖሩን የሚክዳለን? ጌታ ኢየሱስ በመንደር ሳለ ያለ መንፈስ ቅዱስ ወንጌል አልሰበከም። መንፈስ ቅዱስ በርሱ ላይ በመሆኑ የተናገረውም ሆነ የሰራቸው ተአምራቶች ሁሉ የሆኑት በመንፈስ ቅዱስ ኃይል ነበር። ሐዋርያው ጳውሎስም በቆሮንቶስ መልእክቱ ላይ በምዕራፍ 2 ላይ እንደዚህ ይላል፣ እኔም ወንድሞች ሆይ ወደናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነት ለናንተ እየነገርኩ አልመጣሁም፣ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና። እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል። ሐዋርያ ጳውሎስ የሰበከው ስብከት መንፈስ ቅዱስን የሚገልጥ ነበር። ቃሉም ሆነ ስብከቱ ቃሌም ስብከቴም ነው ያለው ውድ አድማጮች በመንፈስ ቅዱስ ኃይል የሚነገር ነበር እንጂ እንዲሁ የሰው ቃል ብቻ ሆኖ የሚተላለፍ አልነበረም። ስለ ኢየሱስ የሚሰበከው ስብከትም ሆነ ምስክርነት በመንፈስ ቅዱስ ኃይል የሚደረግ ነው። መንፈስ ቅዱስ የጌታ ወንጌል ሲነገር ይገለጣል። መንፈስ ቅዱስ በዚህ ምድር ከሚሰራቸው ስራዎች ሁሉ ተቀዳሚ ስፍራ ሊኖረው የሚገባው መገለጥ የሚከናወነው በወንጌል ስብከት ነው። እግዚአብሔር መንፈሱን በላያችን ሳያኖር የጌታን ነገር ብንሰብክ ሰው ብቻ የሆነ አገልግሎት ይኖረናል። ሐዋርያት ያገለገሉት እኛ ከእርሱ ጋር አብረን የምንሰራነን እና በማለት ስለነበር እኛም ደግሞ ይሄንኑ መንፈስ ቅዱስን በእኛ ላይ ሆኖ እንድንሰራ ወንጌልንም እንድንሰብክ እንደሚያስፈልግ እንማራለን። ለዚህ ነው ጌታችን ደቀ መዛሙርቱን ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ ያዘዛቸው። ከኔ ሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። ለምን? ዝቅ ብሎ ሲናገር ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዚያስ በኢየሩሳሌም በይሁዳ ሁሉ በሰማርያስ ከምድር ዳርም ድረስ ምስክሮች ትሆናላችሁ። ሐዋርያት ይተዛዝ የተሰጣቸው የጌታ ምስክሮች ሆነው የሚያገለግሉበትን ጸጋና ኃይል ከመንፈስ ቅዱስ እንዲያገኙ ነው። ክብር ለእግዚአብሔር ይሁን። ስለዚህ የመንፈስ ቅዱስ የመጀመሪያው ትልቁ ራሱን የሚገልጥበት ነገር የመንፈስ ቅዱስን መገኘት ለማወቅ ከፈለግን፣ የመንፈስ ቅዱስን ኃይልና ጸጋ ማወቅ ከፈለግን ከወንጌል ስብከት ጋር የተቆራኘ ያንን የሚበልጥ ሌላ ምንም ትልቅ ነገር የለም። ክብር ለእግዚአብሔር ይሁን። የጌታ የኢየሱስ ክርስቶስ ወንጌል ሲሰበክ በመንፈስ ቅዱስ ኃይል ከተሰበከ የእግዚአብሔር መንፈስ መገኘት፣ የእግዚአብሔር ጸጋ መገኘት፣ መንፈስ ቅዱስ በዚያ ውስጥ ራሱን የመግለጡ ነገር ለእግዚአብሔር ሕዝብ ጋሃድ ይሆናል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በመስክርነታቸው በሰበቁት ቃል የነበረውን ስፍራና ድርሻ በቀላሉ መመልከት የለብንም። መንፈስ ቅዱስ ወደዚህ ዓለም ተልኮ የመጣበት ተቀዳሚ ሥራው ወንጌል ሲሰበክ፣ ስለ ጌታ ኢየሱስ ሲመሰከር፣ ለመስካሪዎች ኃይልን በመስጠት ሰሚዎችን በሰሙት ቃል እንዲነኩና እንዲያምኑ በማድረግ ሥራ ለመስራት ነው። ውድ አድማጮች፣ የሰማችሁትን ሁሉ ለጥቅማችሁ ለበረከታችሁ ያድርግላችሁ። በቀጣዩ ጊዜ በዚህ ጉዳይ ላይ ሰፋ ያለ ትምህርት ይዤላችሁ ቀርባለሁ። በጌታ በኢየሱስ ክርስቶስ ስም አሜን።